ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 13 2008 ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናምሽታችኋል።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን።
በዋሽንግተን ዲሲ በሚገኘው በኦሮሞ ማህበረሰብ አባላት የተዘጋጀ የተቃውሞ ሰልፍ ዛሬ ዋይት ሀውስ ፊት ለፊት በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በር ላይም እየተካሄደ መሆኑ ተገለጠ።
ሰልፉን እየተከታተለ ካለ ባልደረባችን ዘገባ ይኖረናል። በሌላ በኩልም በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን ሰላማዊ ሰልፍ ማካሄዳቸውን ቀጥለዋል። በዚህም ላይ ዘገባ ይኖረናል። ለአርዕስተ ዜናዎቹ
የኢትዮጵያ መንግስት በመሰረቱ ሲመሰረት በቅጥፈት ላይ የተመሰረተ መንግስት ነው። ሁልጊዜም እውነት ተናግሮ ሳይሆን ቀጥፎ ነው ህዝቦችን አፍኖ ጨቁኖ የሚይዘው። የዓለም ህብረተሰብም ያለው የሰብአዊ መብት ተከራካሪዎችም እያያሉትን በፊት ለፊት ሰው በጥይት አነጣጥሮ ሲመጡና ሰልፈኞችን አነጣጥሮ ሲመጡና ከዛ ተቀርቶ የሚወጣውን ነው።
በኦስሎ ኖርዌይ የተካሄደው ሰልፍ አስተባባሪ ናቸው የሰማናቸው። ዘገባውን ይዘናል። ለርዕሰ ወሬዎቹ ደግሞ አሉላ።
ማንም ሰው ሀሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ሲሉ በኢትዮጵያ የዩናይትድ ስቴትስ የተራድኦ ድርጅት ዩኤስአይዲ ዲሬክተር ሌዚ ሪድ አስታወቁ። የዩናይት ስቴትስ የሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ዶናልድ ትራምፕ የምርጫ ዘመቻ ሊቀመንበር ፖል ማናፎርት ስራቸውን መልቀቃቸውን ዛሬ የዘመቻው ጽሕፈት ቤት አስታወቀ።
አሁን ወደ ምሽቱ የዓለም ዜናዎች እናልፋለን።
ማንም ሰው ሀሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ሲሉ በኢትዮጵያ የዩናይትድ ስቴትስ የተራድኦ ድርጅት ዲሬክተር ሌዚስ ሪድ አስታወቁ። መንግስትና አደባባይ የወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርሳቸውም እንዲደማመጡ ጥሪ አቅርበዋል። የኢትዮጵያው ዘጋቢያችን እስክንድር ፍሬው ዝርዝሩን ይዟል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የኢትዮጵያ ዳይሬክተር ሌስሊ ሪድ ስለ ኢትዮጵያ የተቃውሞ ሰልፎች ያነሱት በአዲስ አበባ በተከበረውና በርካታ እንግዶች በተገኙበት ዓለም አቀፍ በዓል ላይ ነው። በኢሊሊ ሆቴል በተከበረው ዓለም አቀፍ የሰብአዊነት ቀን ላይ ያደረጉትን ንግግር የጀመሩትም በኢትዮጵያ የአሜሪካ አምባሳደር የሆኑት ፓትሪሺያ ሃስላክ መገኘት አለመቻላቸውን በመግለጽና የእርሳቸውን ሰላምታ በማቅረብ ነው። ዳይሬክተሯ በንግግራቸው ሰብአዊነት ሁሉንም ሊያስተሳስር እንደሚገባ አስታውሰዋል። አንድ ሰብአዊነት የሚለው የዘንድሮው በዓል መሪ መፈክርም ይሄንኑ እንደሚያንጸባርቅ አመልክተዋል። Today we also remind ourselves that whatever
nation, whatever faith, ዛሬ ከየትኛውም ሀገር ከየትኛውም እምነት ብንመጣ የኋላ ታሪካችን ምንም ይሁን ሰብአዊነትን እንደምንጋራ ራሳችንን ማስታወስ አለብን። አንድ ሰብአዊነት የሚለው የዚህ ዓመት መሪ መፈክርም የጋራ ትስስር እንደ ሰብአዊ ፍጥሩም የጋራ ግዴታና ቁርጠኝነት እንዳለን ይነግረናል። አንዳችን ሌላችንን እንድንከባከብ፣ ድጋፍ የሚሹትን እንድንደግፍ፣ እንዲሁም እርስ በርሳችን እንድንደማመጥ።
በኢትዮጵያ የተለያዩ አካባቢዎች ስለተካሄዱ ሰልፎች አነሱትም ከዚሁ መደማመጥ ከሚለው ሐሳብ ጋር አያይዘው ነው። ሐሳቡን በሰላማዊ መንገድ ስለገለጸ ማንም ሰው መሞት የለበትም ነው ያሉት። We've seen in recent weeks that people here in Ethiopia want to be heard. And I would like to urge everyone, both within the government and on the streets, to find peace.
በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉትና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሐሳቡን ወይም ሐሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከሁለት ሳምንታት በፊት ያወጣው መግለጫም ተቀራራቢ ሐሳብ የተንጸባረቀበት ነው። ተቃዋሚዎችን ጨምሮ የሁሉም ዜጎች በሰላም የመሰብሰብና ሐሳባቸውን የመግለጽ ህገ መንግስታዊ መብት እንዲከበርም ጠይቆ ነበር። ሰሞኑን መግለጫ የሰጡ የተለያዩ ተቃዋሚ ፓርቲዎችም መንግስት የኃይል እርምጃ ከመውሰድ እንዲቆጠብ፣ ህዝቡን እንዲያዳምጥና ለጥያቄዎችም ምላሽ እንዲሰጥ አሳስበዋል። ሰላማዊ ሰልፎቹ ሰላማዊ እንዳልነበሩ የገለጸው መንግስት በበኩሉ የጸጥታ ኃይሉ የተጋፈጠውም ከታጠቁና የእጅ ቦምቦችን የመሳሰሉ መሳሪያዎች ከያዙ ሰዎች ጋር ጭምር እንደነበር አስታውቋል። የጸጥታ ኃይሎች ራሳቸውን ለአደጋ በማጋለጥ ጭምር ህግ የማስከበር ኃላፊነታቸውን እንደተወጡ ምን ያመለከተው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በአንዳንድ የኢትዮጵያ ክልሎች መንግስትን በመቃወም በሚካሄዱ ግጭቶች የታከለባቸው ተቃውሞዎች ሳቢያ አደጋ ሊኖር እንደሚችል ለዜጎቹ ማስጠንቀቂያ አወጣ። የስልክና የኢንተርኔት አገልግሎት መቆራረጥ፣ በኢትዮጵያ ያለው የአሜሪካ ኤምባሲ በአገሪቱ ከሚገኙ የአሜሪካ ዜጎች ጋር የሚያደርገውን ግንኙነት እንዳሰናከለውም መግለጫው ጨምሮ ጠቅሷል። ይህ ማስጠንቀቂያ እስከ የካቲት ወር ሊዘልቅ እንደሚችልም መግለጫው አመልክቷል። ተቃውሞ ሰልፎቹ ካለፈው ዓመት ህዳር ወር አንስቶ በተለይም በኦሮሚያና በአማራ ክልሎች በመንግስት የጸጥታ ኃይሎችና በተቃዋሚዎች መካከል ግጭት እንዳስከተሉ መግለጫው ጠቅሶ ተቃውሞቹ ሊቀጥሉና ሊስፋፉም ይችላሉ ይላል። ስለሆነም ኢትዮጵያ ያሉት የአሜሪካ ዜጎች ጥንቃቄ እንዲያደርጉ፣ ደህንነታቸውን እንዲጠብቁና የተቃውሞ ሰልፎችን ሰዎች በብዛት በተሰበሰቡባቸው ቦታዎች እንዲያስወግዱ መክሯል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የሪፑብሊካኑ ፓርቲ ፕሬዝደንታዊ እጩ የዶናልድ ትራምፕ የምርጫ ዘመቻ ሊቀመንበር ፖል ማናፎርት ስራቸውን መልቀቃቸውን ዛሬ የዘመቻው ጽህፈት ቤት አስታውቋል። ትራምፕ በህዝብ አስተያየት መለኪያዎች ያላቸው የህዝብ ድጋፍ እጅጉን በማቆልቆሉ የሪፑብሊካን ፓርቲውን መሪዎች እጅግ ማስጨነቁን ተከትሎ በዚህ ሳምንት አዲስ የምርጫ ዘመቻ ዋና ስራ አስኪያጅ ከሾሙ ወዲህ የፖል ማናፎርት ሚና እየቀነሰ መጥቷል። ማናፎርት ከዚህ ሌላ አፍቃሪ ሩሲያ ከሆኑት የቀድሞ የዩክሬን ፕሬዚደንት ቪክቶር ያኑኮቪች ጋር በድብቅ የተፈጸመ የብዙ ሚሊዮን ዶላር ክፍያን በመቆጣጠር አገልግለዋቸዋል ተብለው በስፋት የመገናኛ ብዙሃን ትኩረት ስበው ከርመዋል። ማናፎርት ራሳቸው መልቀቂያውን እንዳቀረቡና ትራምፕ ስለ አገልግሎታቸው አመስግነው እንዳሰናበቷቸው ነው ከዘመቻው ቢሮ የወጣው መግለጫ ያመለከተው። ይህ በዚህ እንዳለ ዶናልድ ትራምፕ በጎርፍ የተጥለቀለቁትን የሉዊዚያና ክፍለ ሀገር አካባቢዎች ዛሬ እየጎበኙ ናቸው። አንዳንድ የክፍለ ሀገሯ የፖለቲካ ሰዎች ፕሬዚደንት ባራክ ኦባማን ክፍለ ሀገራችን በከባድ ጎርፍ ተመታ ሳለ እሳቸው በረፍት መዝናናታቸውን ቀጥለዋል ሲሉ ወቅሰዋቸዋል። ቀይ መስቀል የሉዊዚያናው የጎርፍ አደጋ በአውሮፓውያን 2012 ከባዱ የዝናብ አዘል ማዕበል ሄሪኬን ሳንዲ ካደረሰው ጉዳት የከፋ መሆኑን ቀይ መስቀል ማስታወቁ የሚታወስ ነው።
በመጨረሻም ዜና ኦሎምፒክ። በሪዮ ኦሎምፒክስ ዛሬ ማታ የሴቶች 5000 ሜትር የፍጻሜ ውድድር ይካሄዳል። ነገ የወንዶቹ የፍጻሜ ውድድር ይከናወናል። የ10000 ሜትር የወርቅ ሜዳሊያ አሸናፊ አልማዝ አያና በ5000 ሜትር ፍጻሜ የኢትዮጵያን ቡድን ትመራለች። ሰንበሬ ተፈሪና አባብል የሻነ በፍጻሜው አብረዋት ይሮጣሉ። ጃማይካዊ ዩሴን ቦልት የ200 ሜትር ፍጻሜ ውድድሩን በማሸነፍ 3 የወርቅ ሜዳሊያዎችን አሸንፏል። አሜሪካዊ አሽተን ኢተን የኦሎምፒክ ዴካትሎን አሸናፊነቱን በብቃት ተቀላቅሎ በሪዮም ድል ተቀዳጅቷል። አሜሪካዊ ዋናተኛ ራያን ላክቴ አስቀድሞ ግንባሬ ላይ ጥይት ደቅኖ ዘረፉኝ ሲል ለፖሊስ የሰጠውን ቃል ታማኒነት በማጣቱ ዛሬ ይቅርታ ተሳስቻለሁ ብሏል። ላክቴ በሪዮ ወረበሎች መሳሪያ ደቅነው እንደ ዘረፉት ለፖሊስ የሰጠው ቃል በፍርድ ቤት ተቀባይነት ካጣ በኋላ ራያን ላክቴና ሌሎች 3 ዋናተኞች የብራዚል ፖሊስ ክስ ለመመስረት ፍላጎት እንዳለው ገልጧል። የብራዚል ፖሊስ አትሌቶቹ አስቀድሞ የሰጡት ቃል የሐሰት መሆኑንም አምነዋል ይላል። ራያን ላክቴ ሰኞ ዕለት ወደ ዩናይትድ ስቴትስ የተመለሰ ሲሆን ሌሎቹ 2 አሜሪካውያን አትሌቶች ትናንት ማምሻው ላይ ወደ አገራቸው ተመልሰዋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ቮይስ ኦፍ አሜሪካ
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ምሽት ፕሮግራማችን ነው።
የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ 3 ምሁራን ተናገሩ። ከምሁራኑ ጋር የተደረገ ውይይት በምሽቱ ፕሮግራማችን ሰፋ ብሎ ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዋሽንግተን ዲሲ በሚገኘው በኦሮሞ ማህበረሰብ አባላት የተዘጋጀ የተቃውሞ ሰልፍ ዛሬ ዋይት ሀውስ ፊት ለፊትና በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በር ላይ እየተካሄደ ነው። ሰልፈኞቹ የኢትዮጵያ መንግስት በኦሮሞ ተወላጆችና በሌሎች ብሔረሰብ አባላት ላይ እያደረሰ ያለው እስራትና ግድያ ያሉትን እንዲያቆም ነው የጠየቁት። የአሜሪካ መንግስት ይህን ተገንዝቦም ለአገሪቱ የሚሰጠውን እርዳታ እንዲያቆም ጠይቀዋል። ባልደረባችን ሶራ ሀለኬ በቦታው ተገኝቶ ዘግቧል።
እንግዲህ አሁን የምንገኘው በስቴት ዲፓርትመንት ወይንም ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር ጽህፈት ቤት መስሪያ ቤት ፊት ለፊት ነው። በኦሮሞ ኮሚኒቲ የተዘጋጀ ተቃውሞ ሰልፍ ነው እዚህ እየተካሄደ ያለው። ከዋይት ሀውስ ደግሞ በኦባማ አስተዳደር ዋይት ሀውስ ጀምሮ እዚህ የሚያበቃ ፕሮሰስ ነው ወይንም ደግሞ ተቃውሞ ሰልፍ ነው። ሰልፈኞቹ ስለዚህ ሰልፍ ምን ይላሉ? የኮሚኒቲ ተወካዮችን እያነጋገርካቸው ነኝ። ስማቸውን በማስተዋወቅ ይጀምራሉ።
እሺ፣ ስሜ ጋሻውን ተሰማ እባላለሁ። የመጣሁት እዚህ ከሜሪላንድ ነው። እኛ መጣ ነው ያው ኢትዮጵያ መንግስት እያደረገ ያለውን ኦሮሞ ህዝብ ላይ እየፈጸመ ያለውን ግፍ ለመቃወም ነው። በተጨማሪም የአሜሪካ መንግስት የኢትዮጵያ መንግስት ላይ ጫና እንዲያደርግ ወይ ደግሞ ሳንክሽን እንዲጥል ነው የምንፈልገው። ምክንያቱም የኢትዮጵያ መንግስት አሁን ባለው ሁኔታ ህዝቡን እየጨረሰ ነው። ስለዚህ እኛ የምንፈልገው ፍሪደም ነው፣ ሰልፍ ዲተርሚኔሽን ነው። የአሜሪካ መንግስት የኦሮሞ ህዝብን ችግር አይቶ የኦሮሚያን ችግር አይቶ ኢትዮጵያ ውስጥ ያለውን ችግር አይቶ እርምጃ እንዲወስድበት ነው የምንፈልገው። ፍላጎታችን አንድና አንድ ነው። የኦሮሞ ፍሪደም ነው የምንፈልገው። ኦሮሞ ነጻነት ነው የምንፈልገው። ጀስቲስ ነው የምንፈልገው። ይሄ ነው፣ ለዚህ ነው መጣ ነው።
እኔ ስሜ ሸዋንግዛው አየለ ይባላል። ከሜሪላንድ ነው የመጣሁት። ማንም ኢትዮጵያዊ በኦሮሞነቴ ደግሞ የኦሮሞ ህዝብ በጣም ጥቃት እየደረሰበት በኢትዮጵያዊነት ደግሞ እንደገና ብዙ ጉዳት እየደረሰብን ይሄ ቲፒኤልኤፍ አንድ ጎራ መንግስት ሀገራችንን እንደዚህ ያደርግ እኛ እንዳልሰማ ሆነን መቀመጡ የሚያስቀምጠኝ አልሆነኝም እና ከህዝቤ ጋር አብሬ ድምጼ ማሰማት አለብኝ። ይሄን ነገር እንዲያቆሙ አሜሪካን መንግስት እርዳታውን እንዲያቆም ተጽዕኖም እንዲያመጣባቸው ለውጥም እንዲደረግ ያለኝን አቅሜን ቤቴ ቁጭ ከምል ስራዬ ቦታ ከምውል አትሊስት ድምጼ ተሰምቶልኝ አገሬ ላይ ለውጥ እንዲመጣ ምኞቴ ስለሆነ እዚህ እንግዲህ ጠዋት የጀመርን ከናይን ጀምሮ አለን። በየጊዜው ሰላማዊ ሰልፍ ባለበት ስብሰባ ባለበት ሁሉ እገኛለሁ።
አመሰግናችኋለሁ ሁላችሁንም። ይዛስትልን
እናመሰግናለን በጣም።
ሶራ ሀለኬ እናመሰግናለን። በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን ሰላማዊ ሰልፍ ማካሄዳቸውን ቀጥለዋል። በኢትዮጵያ ውስጥ ይፈጸማል ያሉትን የሰብአዊ መብቶች ረገጣ በመቃወም በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን ሰልፍ ማለት ነው። በዛሬው ዕለትም በዩናይትድ ስቴትስ በዋሽንግተን ዲሲና በናሽቪል በአውሮፓም የተለያዩ ከተሞች ሰልፎች የተካሄዱ ሲሆን ጽዮን ግርማ ወደ አንዳንዶቹ ከተሞች ደውላ አስተባባሪዎቹን አነጋግራለች።
እኔ ጋዲሳ ሙምቻ ይባላለሁኝ። ኖርዌይ ዋና ከተማ ኦስሎ ነው የሚኖረው።
ዛሬ በኖርዌይ ሰላማዊ ሰልፍ አካሄዳችሁ ነበረ እና ለምንድን ነው ሰላማዊ ሰልፍ ያካሄዳችሁት?
ሰላማዊ ሰልፉን እንግዲህ በየጊዜው እዚህ በኖርዌይ በኦስሎ ሁልጊዜ እናካሂዳለን። የምናካሂደውም ፋሽስት የኢትዮጵያ መንግስት በህዝቦች ላይ እያደረገ ያለውን ጭፍጨፋ ለማውገዝ ነው።
ማን ነው ሰልፉን ያዘጋጀው? ምን ያህልስ ሰው ተሳተፈ በሰልፉ ላይ?
ሰልፉን ያዘጋጀው የኦሮሞ ኮሚኒቲ ነው። ከኦሮሞ ኮሚኒቲ ጋራ በትብብር የወጡ አሉ። የኢትዮጵያ ኮሚኒቲ አለ፣ እንደዚሁም የሌሎችም ኮሚኒቲዎች አሉ እዚህ በኖርዌይ የሚኖሩት።
በሰልፉ ላይ የተገኙት ሰዎች ምንድን ነበር ዋና አላማና መልእክታቸው?
አዎ፣ በሰልፉ ላይ የተገኘው የሰው ብዛት በጣም ብዙ ነው። ከ500 እስከ 600 የሚደርስ ነው የተገኘው። የሰልፉ አላማ ሲተላለፍ የነበረው የኢትዮጵያ መንግስት ተብዬው በህዝቦች ላይ የሚደርሰውን የግፍ ጭፍጨፋ፣ እስራት፣ ግድያ ለማውገዝ ነው። ዛሬ ለዛች ሀገር በመላ ኢትዮጵያ ማለት ይቻላል የትኛውም የዛች ሀገር ውስጥ ያሉት ክልሎች በሙሉ የዛሬው ጋር ወከባ፣ ጭፍጨፋና ግድያ እንደቀጠለ ነው ያለው። ከጋምቤላ የወሰን እንደሆነ በሁሉም በሚዲያ ላይ እንዳለ ነው። በጋሪዮች ስርዓተ ማህበር በነበረው ጭቆና ህዝቦችን እንደ በሬ እንደ ከብት አንገት ለአንገት እጅ ለእጅ አስሮ ሲያሰቃይ የነበረው ይሄ ማንም የሚያየው ነው። እንደዚሁ በኦጋዴንያ በተለይ በትልቁ ህዝብ በኦሮሞ ህዝብ ላይ እየተደረገ ያለው ጭፍጨፋ ህጻናት ሳይቀር አሮጊት ሳይቀር በእውነት በሚዘገንን መልኩ ሰው ባዶ እጁ ሰላማዊ ሰልፍ ሲያደርግ የጎደለበትን ሰላማዊ ሰልፍ ሲያደርግ በክላሽንኮቭ እየተረፈረፈበት ሰው መሬት ላይ ወቆ ስንፈራፈር እያየን ነው ሁላችንም። እንደዚህ ከዚህ እንዲህ የመሰለ ጭፍጨፋ ነው እየተካሄደ ያለው።
የኢትዮጵያ መንግስት ሰሞኑን በተለያየ የአገር ውስጥ ሚዲያም እንደዚሁም ደግሞ ለእኛ ለአሜሪካ ድምጽ ሬዲዮ ጣቢያ በሰጡት መግለጫ በውጭ ሀገር ያሉ ኢትዮጵያውያንም ሆኑ የሰብአዊ መብት ተቋማት እንደዚህ አይነት የሚያወጧቸው መግለጫዎች ያልተጨበጡና ትክክለኛ ያልሆኑ የአገራችንን ትክክለኛ ሁኔታ የማያንጸባርቅ ነው፣ ኢትዮጵያ ለህግ የበላይነት የሚገዛና በህግ የበላይነት የሚያምን ስርዓት ያላት አገር ነው ብለው ይናገራሉና ይህንንስ እንዴት ታዩታላችሁ? ከዚህ አንጻር ምን ያህል ትክክለኛ መረጃ ነው ያላችሁ? እነዚህ ነገሮች ስታነሱ
ትክክለኛ መረጃ በፊት ለፊት የምናየው ሰዎች በጥይት ተመትተው ሲወድቁ፣ ወድቀው መሬት ላይ ሲፈራፈሩ፣ ወድቀው ከመሬት ላይ ህዝቡ ኡ ብሎ ከቦ ሲጮህ፣ ተማሪ ከትምህርት ቤት ሰልፍ ሲወጣ በጥይት ሲመጣ፣ ይሄንን ነው የምናየው። ሌላው ተጨባጭ አይደለም። የኢትዮጵያ መንግስት በመሰረቱ ሲመሰረት በቅጥፈት ላይ የተመሰረተ መንግስት ነው። ሁልጊዜም እውነት ተናግሮ ሳይሆን ቀጥፎ ነው ህዝቦችን አፍኖ ጮቅኖ የሚይዘው። የዓለም ህብረተሰብም ያለው የሰብአዊ መብት ተከራካሪዎችም እያያሉትን በፊት ለፊት ሰው በጥይት አነጣጥሮ ሲመቱና ሰልፈኞችን አነጣጥሮ ሲመቱና ከዛ ተቀርቶ የሚወጣውን ነው። ይሄንን በምንም አይነት ሊካድ አይቻልም። ሚዲያ ይዟል፣ በራሱ ሚዲያ ላይ እንደፈለገ ይሆናል። የሰብአዊ መብቶች ነጻ የሆነ አካል ገብቶ ይመርምር ስል እኛ ከህዝብ ጋር እየሰራን ነው። ከህዝብ ጋር የሚሰራ መንግስት ህዝብ እየገደለ አይደለም፣ እያሰቃየ እያሰራ አይደለም፣ ከህዝብ ጋር እየሰራን ነው እያለ እምብ እያለ አላስገባም። ምክንያቱም የባሰ አሁን ከወጣው ምስጢር የበለጠ የባሰ ስለመወጣ ነው ያንን የሚያደርገው ማለት ነው።
እናንተ የምትገኙት በውጭ ሀገር ነው እና ከኢትዮጵያም ራቅ ብላችሁ ነው የምትገኙት። ስለዚህ ምን ያህል እርግጠኛ ናችሁ እንደዚህ አይነት መረጃዎች እንዳሉ? የኢትዮጵያ መንግስትም የሚለው ሩቅ ናቸው ከሀገር፣ ከተለያየ ቦታ የሚመጣላቸው መረጃ ነው የሚሰሙት እንጂ የኢትዮጵያ ተጨባጭ ሁኔታ ይሄን አያሳይም።
በጣም አመሰግናለሁ። ይኸውልሽ በአጭሩ ይህንን ጥያቄ ለመለስ እኛ ውጭ ሀገር የሚኖር እንጂ የወጣ ነው ከዛ ሀገር ነው። ከኔ ሰፈር በቀጥታ ከማውቃቸው ሰዎች ላይ እርምጃ ሲወሰድ አይደለም። ከኔ ሰፈር የታሰሩ ሰዎች አሉ። እዚህ ውጭ ሀገር የምኖር እንጂ እኛው ትውልዳችን ቤተሰቦቻችን 99% እዛ ነው ያለ። ስለዚህ ዛሬ ሞባይል ቴሌፎን አለ፣ ሌላ ካሜራ አለ። ሰው ከኔ ከሰፈር ቀርቶ ሲልክልኝ ከዚህ በላይ የማምነው ነገር የለም። ከዚህ በላይ ሌላ ማረጋገጫ ሊኖር የሚችልኝ የሶሻል ሚዲያው እንደ ልብ ነው ዛሬ ያለው ማለት ነው። እንደ ኢትዮጵያ መንግስት አፈናማ ቢሆን ኖረው ምንም ነገር ባላየን። በአሁኑ ጊዜ ኢንፎርሜሽን ለማግኘት ምንም እንትን አያስፈልገውም።
ለሰጡኝ ቃለ ምልልስ በጣም አመሰግናለሁ።
እኔም አመሰግናለሁ ለተሰጠኝ እድል።
በሌላ በኩል ደግሞ የወልቃይት ጠገዴ የአማራ ማንነት ጥያቄ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዴን ፖሊስ ለዛሬው ቀጠሮ ሳያቀርብ ቀርቷል። ከተማይቱ ውስጥ ከፍተኛ የታጠቀ ኃይል እንቅስቃሴ እየታየ መሆኑንም የከተማይቱ ነዋሪዎች ለአሜሪካ ድምጽ ገልጠዋል። ዘገባው እየተጠናቀረ ነው፣ እንደደረሰ እናቀርባለን። አሁን ወደ ተከታዩ ሌላ የመጽሔት ትንታኔ ርዕስ እንለፍ። ዩናይትድ ስቴትስ የአስቸኳይ ጊዜ ምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን የሚሆን የ35 ሚሊዮን ዶላር ተጨማሪ ድጋፍ ዛሬ ይፋ አድርጋለች። ይህንን ይፋ ያደረጉት በኢትዮጵያ ዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ዩኤስአይዲ ዲሬክተር ሌዝሊ ሪድ አገራቸው ባለፉት 2 ዓመታት ያደረገችው ድጋፍ 774 ሚሊዮን ዶላር መድረሱንም ጠቅሰዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝሩን ይዟል።
ዩናይትድ ስቴትስ ዛሬ ይፋ ያደረገችው ተጨማሪ ድጋፍ የበልጉን ግምገማ ተከትሎ የተከለሰው የሰብአዊ እርዳታ ሰነድ ይፋ ከተደረገ በኋላ የመጀመሪያው ነው። ይህንኑ ሰነድ ባለፈው ሳምንት ይፋ ያደረጉት መንግስትና አጋሮቹ 10.2 ሚሊዮን የነበረው የተረጂዎች ቁጥር ወደ 9.7 ዝቅ ማለቱን ጠቁመዋል። የነርሱን ፍላጎት እስከ መጪው ታህሳስ ለማሟላትም የ600 ሚሊዮን ዶላር ተጨማሪ ገንዘብ እንደሚያስፈልግ ጠቅሰዋል። ዛሬ ይፋ የተደረገው የዩናይትድ ስቴትስ ድጋፍም ይሄንኑ የሚያግዝ ነው። ድጋፉን ይፋ ያደረጉት በኢትዮጵያ የዩኤስአይዲ ዳይሬክተር ሌስሊ ሪድ ናቸው።
I'd like to use this occasion to announce that the United States is committing a further $35 million for USAID to work with the partners like WFP, OCHA, FAO and others of you here in this room to help Ethiopians meet their immediate needs, to protect the gains made and complement long-term efforts to build resilience to an ever-changing climate.
ይህንን አጋጣሚ ዩናይትድ ስቴትስ ተጨማሪ 35 ሚሊዮን ዶላር መረገሷን ለመግለጽ መጠቀም ፈልጋለሁ። USAID አጋሮቹ ከሆኑት ከዓለም ምግብ ፕሮግራም፣ ከተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት፣ ከዓለም የምግብና እርሻ ድርጅትና እዚህ አዳራሽ ውስጥ ካላችሁት ከሌሎቻችሁም ጋር እንዲሰራበት ኢትዮጵያውያንን አጣዳፊ ፍላጎታቸውን እንዲያሟሉ ለማገዝ የተገኙ ውጤቶችን ለመጠበቅ የሚለዋወጠውን የአየር ሁኔታ በተመለከተም የመቋቋም አቅምን ለመገንባት ነው ያሉት። ዩናይትድ ስቴትስ የምታደርገው ሰብአዊ ድጋፍ እየጨመረ መምጣቱንም ዳይሬክተሩ አስታውሰዋል።
With this $35 million, the total US humanitarian support to the people of Ethiopia over the last 2 years comes to nearly $774 million. The Europeans, especially the United Kingdom, Germany, and Sweden, as well as the Canadians, Japanese, and Australians, have also donated very generously. And of course, the Ethiopian government has allocated approximately $380 million to the drought response. We have all made helping the Ethiopian people a very top priority.
የዛሬው ድጋፍ ዩናይትድ ስቴትስ ባለፉት 2 ዓመታት ለኢትዮጵያ ያደረገችውን አጠቃላይ ድጋፍ መጠን ወደ 774 ሚሊዮን ያስጠጋዋል። አውሮፓውያን በተለይም ብሪታንያ፣ ጀርመን፣ ስዊድን እንደዚሁም ካናዳውያን፣ ጃፓን እና አውስትራሊያም ከፍተኛ ድጋፍ አድርገዋል። እና ደግሞ እርግጥ ነው የኢትዮጵያ መንግስት ወደ 380 ሚሊዮን ዶላር የሚጠጋ ገንዘብ ለድርቅ ምላሽ መድቧል። ሁላችንም የኢትዮጵያን ህዝቦች መርዳቱን ቀዳሚ ተግባር አድርገናል ነው ያሉት። ባለፈው ሳምንት ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ የተሐሳሱን የከለሰ ነው። ምክንያቱ ደግሞ ካለፈው የካቲት ጀምሮ የዘነበው የበልግ ዝናብ የተወሰኑትን ከተረጅነት ማውጣቱ ነው። 10.2 ሚሊዮን የነበረው የተረጂዎች ቁጥርም ነው ወደ 9.7 ዝቅ ያለው። የበልጉ ዝናብ አስተማማኝ ከሆነ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ራሳቸውን እንደሚችሉ በታሳሱ ሰነር ተመልክቶ ነበር። የተከለሰው የተረጂዎች ቁጥር ግን ያ አለም ሆኑን ያሳያል። በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ይሄንን ነው ያብራሩት።
The big rain was very good in some areas and perhaps underperformed in other areas. So it's not completely uniform. So the anticipation that many more people would have benefited from the belt, it's perhaps not did not meet that expectation. However, we have seen a reduction in the numbers even though needs remain quite substantial.
የበልጉ ዝናብ በአንዳንድ ቦታዎች በጣም ጥሩ ነበር፣ በሌሎች ደግሞ ከተጠበቀው በታች ነበር። እናም ተመሳሳይ አይደለም። ስለዚህ የበልግ ዝናብ በርካታ ሰዎችን ተጠቃሚ ያደርጋል የሚለው ግምት ምናልባት አልተሳካም። ይህም ሆኖ የተረጂዎች ቁጥር ቀንሷል፣ ፍላጎቶቹ ከፍተኛ ሆነው ቢቀጥሉም። ዩናይትድ ስቴትስ ዛሬ ይፋ ያደረገችው ድጋፍ በቀጣይ የሚያስፈልገውን 600 ሚሊዮን ዶላር ለማሟላት አንድ እርምጃ መሆኑንም አስተባባሪዋ ጠቅሰዋል። ገንዘብ ይገኝ ዘንድ ቀጣይ ጥረት ማድረግ እንደሚያስፈልግ ማብራርተዋል።
This response has gone really well so far and many achievements made, but it's not yet over and it's not a time to wash our hands and say it's over. We need to continue to press for more resources as articulated in the revised version to address the rest of the needs. The people, you know, the people need it. They have survived thus far, but we cannot abandon them at this stage.
ለድርቁ የተሰጠው ምላሽ እስካሁን በጥሩ ሁኔታ እየሄደ ነው። በርካታ ስኬቶች ተገኝተዋል። ስራው ግን አልተጠናቀቀም። ስለዚህ እጃችንን ታጥበን በቃ ተጠናቀቀ የምንልበት ጊዜ አይደለም። በተከለሰው የሰባይ ርዳታ ጥያቄ ሰነድ ላይ በተመለከተው መሰረት ተጨማሪ ግባቶችን ለማግኘት ግፊት ማድረጋችንን መቀጠል አለብን። ቀጣይ ፍላጎቶችን ለማሟላት በድርቁ የተጎዱ ሰዎች ይሄንን ድጋፍ ይፈልጋሉ። እስካሁን ተቋቁመዋል። አሁን ልንጥላቸው ልንተዋቸው አንችልም ነው ያሉት። ሰሞኑን ይፋ የተደረገው የሰባይ ርዳታ ጥያቄ ሰነድ ካሁኑ የክረምት ዝናብ መጠናቀቅና ከሰብል መሰብሰብ በኋላ እንደገና እንደሚከለስ ይተበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሪዮ ኦሊምፒያድ ዛሬ ማታ የሴቶች 5000 ሜትር የፍጻሜ ውድድር ይካሄዳል። ነገ ደግሞ የወንዶች ውድድር ፍጻሜ ይሆናል። ጃማይካዊው ዩሴን ቦልት የ200 ሜትር ፍጻሜን በማሸነፍ 3 የወርቅ ሜዳሊያዎችን እጁ አድርጓል። አሜሪካዊው አሽተን ኢተን የኦሊምፒክ ዴካትሎን አሸናፊነቱን በብቃት ተከላክሎ በሪዮም ድል ተቀዳጅቷል ይነናል ሄኖክ ሰማግዜር።
በሪዮ ኦሊምፒክስ በሴቶች 10000 ሜትር የወርቅ ሜዳሊያ አሸናፊ አልማዝ አያና በ5000 ሜትር ፍጻሜ ታሪካዊ ድል እንደምታስመዘግብ ቅድመ ግምት ተሰጥቷታል። የሀገሯ ልጆች ሰንበሬ ተፈሪና አባበል የሻነ በፍጻሜው አብረዋት የሚሮጡ ሲሆን በ10000 ሜትር ፍጻሜ የብር ሜዳሊያ ያሸነፈችው ኬንያዊት ቪቪያን ቸሪየት ከሄለን ኦቢሪና ከሜርሲ ቸሮኖ ጋር በመሆን አልማዝን ይፎካከራሉ። አልማዝ አያና በ5000 ሜትር ውድድር የማሸነፍ እድሏ ሰፊ መሆኑን አሰልጣኟ አቶ ቶሌራ ድንቃ ተናግረዋል።
5000 ምንም ጥርጣሬ የሚያጠራጥረን ነገር የለም። ነገር ግን ቪቪያን ቸሮትና ኦብሪ የምትባል የኬንያ አትሌት እና ሽሮኖ የሚባሉ የኬንያ አትሌቶች ሶስቱም የአልማዝ ቀንደኛ ተፎካካሪ ናቸው። አልማዝ 5000 የእሷ ፊልድ ነው። 10000 አሁን ለመጀመሪያ ጊዜ ነው የሮጠች። አንድ ጣራ እንግሎ ላይ ሮጠች። ሁለተኛ ውጫዋን 10000 ሪዮ ላይ ነው ሮጠችው። 5000 የእሷ ፊልድ ነው። 5000 በጣም በተደጋጋሚ ዲያመንድ ሊግንም ቻሌንጅንም በጣም የምትታወቅበት ነው እና ብዙም የሚያሰጋን ነገር የለም። ነገር ግን ከድካም ወደዛ ስትሄድ ትንሽ ጫና ባለፈው በከፍተኛ ፍጥነት ስለሮጠች ጫና ታጥርባት ይሆናል ብለን እንገምታለን፣ እንሰጋለን። ግን አሁንም በብቃት ትወጣለች ብለን እንጠብቃለን።
የወንዶች 5000 ሜትር በነገው ዕለት ይካሄዳል። እንግሊዛዊው ሞ ፋራ የቅድመ አሸናፊነት ግምት ቢሰጠውም ኢትዮጵያውያኑ ሃጎስ ገብረ ሕይወት፣ ሙክታር እንድሪስና ደጀን ገብረ መስቀል ጠበቅ አድርገው እንደሚፎካከሩት ይጠበቃል። በአጠቃላይ ደቡብ አፍሪካ ቀዳሚ ሆናለች። ኬንያ በሁለተኝነትና ኢትዮጵያ ደግሞ ሶስተኛ በመሆን የአፍሪካ አህጉርን የሜዳሊያ ሰንጠረዥ ተቆጣጥረዋል። ኬንያ በ800 ሜትር የወንዶች ውድድር በዴቪድ ሮዴሻ ወርቅ፣ የሴቶች ማራቶን እንደዚሁም የ1500 ሜትርንም እንደዚሁ በኪብ የጎንና በሱሞጎንግ ወርቅ አሸንፈዋል። የ3000 ሜትር መሰናክሉንም በኪፕሮቶ ወስደዋል። በሌላ የኦሊምፒክ ዜና ጃማይካዊው የዓለም ፈጣን ሰው ዩዘይን ቦልት የ200 ሜትር ውድድሩን በፍጹም የበላይነት በማሸነፍ በሁለት ተከታታይ ኦሊምፒክስ ሶስቱን ያጭር ርቀት ሩጫ ውድድሮች በማሸነፍ ታሪክ ሰርቷል። ኢትዮጵያዊ ሙዚቀኛ ቴዲ አፍሮም የዩሴን ቦልት እንድል አስቀድሞ በማሰብ ቴዲ ታየው የለም እንዲህ ብሎ አዚሟል። በእርግጥ ዜማውን በቀነኒሳ ስም ለኃይሌ የተዜመ ቢሆንም ለቦልትም ይገባዋል። እንኳን ደስ ያለው። 19.78 በሆነ ሰዓት ነው ውድድሩን የፈጸመው። በሪዮ ኦሊምፒክስ የዓለምን ያስደነቁ አትሌቶች እንደ ማይክል ፌልፕስ፣ እንደ ኬቲ ሌዴኪ፣ ሲሞን ባይልስ፣ ቦልት፣ አልማዝ አያና በርካታ በበጎ ስማቸው የተነሳ ሰዎች አሉ። በበጎ ደግሞ ስማቸው ያልተነሳ እንዲያውም እንደ ኢትዮጵያዊው ዋናተኛ ሮቤል ኪሮስ ያሉትን ያስመሰገኑ አትሌቶችም አልታጡም። አሜሪካዊው ዋናተኛ ሪያን ላክቴ አስቀድሞ ግንባሬ ላይ ጥይት ደቅነውብኝ ዘረፉኝ ሲል በብራዚል ለፖሊስ የሰጠው ቃል ተአማኒነት በማጣቱ ዛሬ ይቅርታ ተሳስቻለሁ ብሏል። ላክቴ በሪዮ ወሮ በሎች መሳሪያ ደቅነው እንደዘረፉት ለፖሊስ የሰጠው ቃል በፍርድ ቤት ተቀባይነት ካጣ በኋላ ራያን ላክቴና ሌሎች ሶስት ዋናተኞች ላይ የብራዚል ፖሊስ ክስ ለመመስረት ፍላጎት እንዳለው መግለጹ ይታወሳል። የብራዚል ፖሊስ አትሌቶቹ አስቀድመው የሰጡት ቃል የሐሰት መሆኑን አምነዋል ይላል። ራያን ላክቴ ሰኞ ዕለት ወደ ዩናይትድ ስቴትስ የተመለሰ ቢሆንም ሌሎቹ ሁለት አትሌቶች ትናንት ማምሻውን ወደ ሀገራቸው ተመልሰዋል። አትሌቶቹ አስቀድመው ተዘረፍን ያሉበት የነዳጅ ማደያ ጣቢያ ባለቤት ንብረቴን አውድመዋል ሲል በአሜሪካውያኑ ዋናተኞች ላይ ክስ ለመመስረት ማቀዱም ተዘግቧል።
አልማዛያናን ይቅናሽ ወርቁን እንደገና አንገትሽ አስገቢ እንላለን።
ልክ ነው። አራያነቷ ሌሎችም ተሳታፊ አትሌቶች በወንዶችም በኩል የሚወዳደሩት መልካም እድል እንመኛለን። አሁን ወደ ቀጣዩ ውይይት እናልፋለን።
የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን ባለፉት ቀናት በተከታታይ ባስተላለፍናቸው ውይይቶች መናገራቸው ይታወሳል። ለዚህ አባባላቸው በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞዎች እንደ ምሳሌ ያቀርባሉ። ምሁራኑ በዚህ በዩናይትድ ስቴትስ ኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሚዲየሽን እና ፖሊሲ ማለት የሕዝባዊ ሽምግልናና ፖሊሲ ፕሮፌሰር ዶክተር ብርሃኑ መንግስቱ በዊሊያም ኤን ሜሪ ዩኒቨርሲቲ የሕግ ክፍል ሲያስተምሩ የነበሩ አሁን በጡረታ የሚገኙት ፕሮፌሰር ኤሚሬተስ ዶክተር አለም አንተ ገብረስላሴና በኒውዮርክ ከተማ በሚገኘው ሲቲ ዩኒቨርሲቲ የአፍሪካ ጥናቶች ፕሮፌሰር ዶክተር ገላውዲዮስ አርአያ ናቸው። ያነጋገረቻቸው አዳነች ሳህዬ ነች።
ኢትዮጵያ ውስጥ እንደሚታወቀው ከ80 በላይ ብሔር ብሔረሰቦች እንዳሉ ነው የሚነገረው። አሁን ግን ምንድን ነው የሚባል ያለው? በተለይ በተቃዋሚዎች አካባቢ የሚሰማው ነገር አማሮችና ኦሮሞዎች አብሮ መስራት አለባቸው የሚባል አነጋገር ይሰነዘራል። ከዚህ ሁሉ ህዝብ ተመርጠው አማሮችና ኦሮሞዎች የሚሰሩበት ምክንያት ምንድን ነው? ለአሁኑ ለፖለቲካ ፍጆታ ነው ወይስ እውነት ታምኖበት ነው? በዶክተር አለማንተ ልጀምር። እንደገና
አብረው የሚሰሩበት ምክንያት ሁለቱም ተጨቋኞችም ስለሆኑ፣ በሞግዚትነት የሚተዳደሩ ስለሆኑ፣ ሁለተኛ ከኢትዮጵያ ህዝብ 70% የሚሆነውን የሚይዙት እነዚህ ሁለት ናቸው። በእኩልነት በኢትዮጵያዊነት በእኩልነት ሁሉም ብሔረሰቦች እኩል የሆኑበት ስርዓት ይኑር ማለት አንድ ነገር ነው። እሱ እኔም ማምንበት ነው። ይህን ለማድረግ ግን በሞግዚትነት አይደለም። እኩልነት ከተባለ እኩል በስልጣን ተካፋይ መሆን አለባቸው። አሁን በቅርቡ በመተማ አካባቢ በቅማንቶች ሳቢያ የጥቂት የትግራይ ተወላጆች ንብረት ስለወደመ በአይጋ ፎረም በመሳሰሉት ትግሮች እንደዚህ ተደረጉ ምናምን ሲባል አንብቤያለሁ። ለምንድን ነው ያን ጊዜ አማሮች እንደዛ በሺህ የሚቆጠሩ ሲበደሉ በትግራይ ወንድሞቻችን ያልተነሳው ለምንድን ነው?
ይሄ ከተባለ እንግዲህ አሁን በቅርቡ እኮ ጎንደር የስንት የትግራይ ተወላጆች ሆቴሎች ተቃጥለዋል። በዛ ምክንያት የትግራይ ተወላጆች ከጎንደር እየወጡ ነው የሚባለው። እንዳሉት የትግራይ ጎንደርና የትግራይ ህዝብ እንዲሁም የኤርትራ ተወላጆች አብረው የኖሩ አብረው የተዋለዱ አብረው የተጋቡ የውጭ ኃይልን አብረው የተዋጉ ናቸው። አሁን በቅርቡ የስንት የትግራይ ሆቴሎች ንብረቶች ምኖች ተቃጥለው እየወጡ ነው የሚባል ያሉ እሱማ ከተባለ በየጊዜው እንደዚህ አይነት ነገር ሊኖር ይችላል።
ልክ ነው። እኔ የትግራይ ተወላጅ በመሆኑ አንድ ሰው ወይም ባለ ሆቴል ወይም ባለ ንብረቱ ሊቃጠልበት አይገባም። እኔ እሱን ብደግፍ ሰው አይደለሁም። ግን በእናንተ ሬዲዮ እንኳ የተገለጸው ምንድን ነው? የትግራይ ተወላጅ በመሆናቸው አይደለም። እነዚህ ሰዎች የወያኔ አገልጋዮች ናቸው፣ ምስጢር አቀባዮች፣ የኢንቴሊጀንስ ስራ የሚሰሩላቸው ሰዎች ስለሆኑ ነው። የአማራ ሰዎች የአማራ ተወላጆች ራሳቸው ሆቴሎች ተቃጥለዋል
አይደለንም ብለዋል። እነሱ ትንንሽ ሳይቀር እኮ ነው የተቃጠለ ነው የሚባሉት። ማጣራት ያስፈልጋል። እውነት ናቸው ወይ የሚለው ታዲያ ወዳጆቻችን ነበሩ ሊሏቸው ነው እንዴ ካቃጠሉባቸው?
እሺ ወይዘሮ አዳ ተቃጥሎም ቢሆን ነው የምልሽ፣ ተቃጥሎም ቢሆን ቅድም ዶክተር ገላውዲዮስ ይሄን ያነሳ ይመስለኛል። እኔም ደጋግሜ ያነሳለሁ፣ በቋንቋ ስትፈርጂ ህዝብን ይሄ እንደሚመጣ ለምን አያውቁትም? ከዚህ የባሰ ነገር እኮ ሊመጣ ነው።
አሁን ወደ ዶክተር ግላዱ ሰራያ።
ምንድን ነው እኔ አቋም፣ አማራና ኦሮሞ ሰነስ በመንግስት ላይ ይሁን በወያኔ ይሁን በትግራይ ይሁን ግልጽ አይደለም ነገሩ፣ ግን እንደዛ ነው የሚመስለው። እንደዛ ከማለት እነዚህ ሰዎች በእውነት ለኢትዮጵያ የሚቆረቆሩ ቢሆኑ ሁለት ሰዎች እንደዛ ብሎ ጽፈዋል። እንዲያውም ምሁራን ናቸው። በጣም ነው ያዘንኩት። እንደዛ ከሚሉ የኢትዮጵያ ህዝብ ሰነስ እንኳን ቢሉ እንዲያውም ለትግራይ ህዝብ ሳይቀር ጥሪ ቢያደርጉ የእውነት ተቆርቋሪ መሆናቸውን ማየት ይችል ነበር። ሁለት ብሔር ብቻ ጠቅሰህ ተነስ ማለት ግን ትክክል አይመስለኝም። በዛም መሆን አልነበረበትም። ዋናው ነገር ግን እዚህ የተደረሰው እኔ የሚመስለኝ ወያኔ ዘረኛ ነው፣ ወያኔ ከፋፈለን በዘር በቋንቋ በምናምን 25 ዓመት ሰማ ነው ይሄ ነገር። እኔ ደግሞ በጣም የገረመኝና ያሳዘነኝ እሺ ወያኔ ዘረኛ ይሆን ዳያስፖራ ያለው ኢትዮጵያዊ ምን ቢሆን ነው አንድ ቤተክርስቲያን ውስጥ እንኳን መጸለይ አይችልም? ዋሽንግተን ዲሲ አንቺ አዳነች ታውቂዋለች፣ ማት የተከፋፈለ ነው እንዴ? እነሱ ከፋፍለውና አንድ እንሁን እንኳን አልተባለም። ምሁሩ እንኳን ይህንን አጀንዳ ይዞ መቅረብ ነበረበት። እርግጥ ነው አሁን የኢህአዴግ ነገር መጥተዋል፣ ዋናው ወያኔ ነው። ይሄ የሚያጠራጥርና የሚያከራክርም አይደለም። ምክንያቱም እነሱ ናቸው ያቸነፉት ደርግ፣ እነሱ ነው ስልጣን የያዙት፣ እነዚም አብረዋቸው እንትን አሉ ማለት ነው። ኢህአዴግ አቋቋሙ ነገር ግን ብዙ ጊዜ የረሳ ነው እንጂ ከታሪክ አንጻር ካየ ነው የመደብ ትንታኔያችን እየጠፋ ሄደ እንጂ አንድ የገዢ መደብ ተፈጥሯል ኢትዮጵያ ውስጥ በዚህ ባለፈው 25 ዓመት በጥቅምም ይሁን በምን ይሁን በተለያየ መልክ ተሳስረዋል። በእዴን እኮ ኢህአፓ ነው የነበረው። ኢህአፓን ትቶ ከትግራይ ጋር ሆኖ ኢፒዲኤም የሚል ነገር እሱን ትቶ አማራ ብሔር ብሎ ስሙን ቀየረ። እነሱን እኮ መጠየቅ ይችላሉ። ሞግዚትነት ብቻ እኮ አይደለም። አይ እኛ አማራ እንልም፣ በድሯችን ኢህአፓ ኢትዮጵያን ብለን መቀጠል የምንፈልገው ማለትም እኮ ይችሉ ነበር። አላደረጉትም። ከጥቅም ጋር የተሳሰረ ከገዢ መደብ ጋር የተሳሰረ ብዙ ነገር አለ። በዓለም አቀፍ ደረጃ የሚከሰት ነው እንጂ ለእኛ ብቻ አይደለም፣ በኢትዮጵያ ብቻ አይደለም ይሄ ነገር የሚከሰተው። ኦህዴድም በለው የደቡብ በለው ሌሎችም አራቱም አብሮ ነው የሚገዙት ያለው ኢትዮጵያ። ዋናው ግን ወያኔ ነው። ይሄ የሚያጠራጥር አይደለም።
አንድ ግን እዚህ ላይ ይሄ ወያኔን የሚገዛው የሚባለው መጀመሪያ በህወሓት የበላይነት ወይም መሪነት እንደነበረ ምንም የሚያጠራጥር ነገር አይደለም። አሁን ግን ቀስ በቀስ ሁኔታውን ስናየው ጠቅላይ ሚኒስትሩ ወላይታ ናቸው፣ መከላከያ ሚኒስትሩ ኦሮሞ ናቸው፣ ሁለት ምክትል ጠቅላይ ሚኒስትሮች አንዱ የትግራይ አንዱ የአማራ ነው። ይሄን ነገር እንዴት ነው የምናየው? ዶክተር ብርሃኑ መንግስቱ፣
እኔ ግን አሁን ወደ መጨረሻ የተጠየቀውን ጥያቄ ሳይሆን ከተባሉት አንዳንድ ነገሮች ጠቁሜ እኔ በሚገባኝ የኢትዮጵያን ችግር እንዴት እንፍታው ወደሚለው እንዲሄድ እፈልጋለሁ ከተፈቀደልኝ።
እሺ።
ባለፈው ማተኮሩ ያለብኝ ችግር እኔ የጊዜውን ጥያቄ ሊመልስ አይችልም።
የትግሬ ህዝብና ሌላው ህዝብ የሚለው አቀራረብ አጥፊ እንጂ አልሚ ይችል አይደለም። ይሄ ነገር ካወቃቀሩም ካፈጻጸሙም ብዙ ችግሮች ስለተፈጠሩ ውይይቱ በመንግስትም በአማራጭ ኃይሎችም ካሉ ግን ከህዝብ በተውጣጣ ወገኖች መካከል በቀሳውስቱም በእስላሞቹም በክርስቲያኖቹም በተውጣጣ ህዝብ መካከል ውይይት ሊከፈት ጥሩ ይመስለኛል። ችግሮቹን መርምሮ አናላይዝ አድርጎ ለሚያስፈልጋቸው ባለስልጣኖች አቅርቦ በዚህ ሀገር የተቋቋምናለን ኢትዮጵያ ካሉ ሽማግሌዎች ቲሞች አሉ፣ ከእነሱ ጋር ለመስራት እየሞከርን ነው፣
ይሄ ነገር በቅርቡ ሰፊ የሆነ ውይይት ተጠርቶ እናንተ ሽምግልና የምትሉት የአደግን እድሜ ለማራዘም ነው የሚሉ ሰዎች አሉ። እኛ የገሌ እድሜ የገሌ ይጠር ለማለት ሳይሆን ውሳኔ ባለው በሁለት ወር ውስጥ እንዲናረጋለን፣ በሶስት ወር ውስጥ እንዲናረጋለን የሚል ሰፊ ውይይት ቢከፈትና ያንን ደግሞ የኢትዮጵያ ሕዝብ ጊዜ ቢሰጥ ለዚያ በዚያ ውይይት ላይ ቋሚ የሆኑ ለውጣዊ የሆኑ ነገሮች ለማምጣት ይቻላል፣ ያለበለዚያ ችግር ውስጥ እየገባን ነው ምለው።
አሁን ደግሞ ወደ ዶክተር ገላዲዮስ ልመለስና ቅድም ያነሳሁት ነጥብ ነበረ። በአሁኑ ጊዜ ወያኔ እንደፈለገ የሚመራው በወያኔ የሚመራ መንግስት የሚባለው ጠቅላይ ሚኒስትሩ ወላይታ ናቸው፣ መከላከያ ሚኒስትሩ ኦሮሞ ናቸው፣ ኦሮሞዎች በብዙ ቦታ ስልጣን ላይ ያሉ፣ ምክትል ጠቅላይ ሚኒስትሮች ሁለቱም የትግራይና የአማራ ተወላጆች ናቸው። እንደዚህ እየተበሳጠረ ነው የምናየውና እንዴት ነው ይሄን ነገር እንዴት ታያይቷላችሁ የሚለው ለሱ ትንሽ መልስ ሰጣችሁ ወደ ማጠቃለያ እንድትሄዱልኝ ነው እንግዲህ የምፈልገው። ዶክተር ገላዲዮስ
እኔ ቅድም እንዳልኩት ነው እንግዲህ ምንድን ነው መንግስት ውስጥ ስልጣን የተያዘው ወያኔ መሆኑን አንድም ሁለትም የለውም፣ ይህ የታወቀ ነው። ምክንያቱም እነሱ ናቸው ደርግንም ያቸነፉት። ግን ምንድን ነው ቅድም እንደጠቀስኩት ከወያኔ ጋር የሚሰሩ ድርጅቶች ሶስቱ ማለት ነው፣ ኦህዴድ አለ፣ ደቡብ አለ፣ ብአዴን አለ፣ እነሱም አሉ። እና ዝም ብዬ ተቀጥያ አንዳንድ ሰዎች የሚጽፉትን እሰማለሁ። አንዳንድ ጊዜ ይሰድቧቸዋል፣ ዶክተር ብርሃኑን ቅድም እንደጠቀሰው ወይ ሆዳም ይሏቸዋል ወይም ተጠቃሚ ይሏቸዋል። ይህም በዛ ደረጃ ብቻ አይደለም፣ ውስብስብ ያለ ነገር ነው። የፖለቲካና የታሪክ ትንታኔ ካደረግ እነዚህ ሰዎች ጥቅምም አላቸው። የገዙን ያሉት የወሰኑን ያሉት ፖሊሲ ያረካሉ፣ ከታች ያለውን ሰቦርዲኔት ያዛሉ፣ ብዙ ነገር ያደርጋሉ በመንግስት ውስጥ። ከእነሱ ውጭ ደግሞ ከወያኔ እኮ በቀላሉ መግዛት አይችልም፣ በደንብ ካየ ነው ስለ አብረው ነው እንትን ሚሊት ያሉት። ይህንን በጥልቀት ማየት ይኖሩብናል።
አድማጮች፣ ውይይቱ አላበቃም። የመጨረሻው ክፍል በመጪው ሰኞ ይቀርባል።
በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ሌላ ውይይት ነው አሁን የምናስከትለው። የወቅቱ ቀውስ መንስኤው ምንድን ነው? እረ መፍትሄውስ ይላል እሺ፣ ወደ መግቢያው እንሄዳለን። ላለፉት ጥቂት ሳምንታት በጎንደርና አካባቢው፣ በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ውይይት ነው አሁን የሚሰማው። ተወያዮቹ አቶ አበባ ዋያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር እና ዶክተር ዳንኤል ተፈራ ደግሞ በዚህ በዩናይትድ ስቴትስ ዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ትናንት ማታ በውይይቱ የመጀመሪያ ክፍል የተነሳ አንድ ነጥብ መለስ ብሎ አስታውሶ ይንደረደራል አሉላ።
መልካም። ይሄ ራሱን ችሎ በስፋት ህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት። ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋልና አቶ አበባው አያሌው፣ ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ?
እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ በእርግጥ ብዙ ነገር አለው፣ ግን ደግሞ ህገ መንግስት ነውና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከ ኖርን ድረስ ደግሞ ይሄ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዥ ሆኖ ግን መንግስት ለህገ መንግስቱ የማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው። እና ትልቁ ነገር ምንድን ነው? ህገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ ዜጋው ህገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ የሚለውን ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት። አንደኛ ህገ መንግስቱ ችግር አለበት። ዶክተር ዳንኤል እንደሚሉት ይሄ አሜሪካ ማረቀቀው ምንም አረቀቀው እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው። እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን ሁላችንም ኢትዮጵያውያን የሆኑ ዜጎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። ራሱ ፕሪያምብሉ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳን ስናነሳው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው የህገ መንግስት የመጀመሪያው ስህተት። ከታሪካችን የተዛባ የወረስነው ግንኙነት የለን። ኦሮሞውም፣ ትግሬውም፣ ወላይታውም፣ አፋሩም ሁሉም የህዝብ ለህዝብ መስተጋብር ነበረው። ያን አስተካክሎ መነሳት የነበረበት ነው። ሁለተኛ ህገ መንግስቱን ከወቀስነው ያረቀቁትን ሰዎች ወይንም ያማከሩትን ሀገሮች አይደለም የያዝነውን እዛ የተቀመጠውን ነው። ይሄ ህገ መንግስት በህዝብ በምን በምን የሚለው ዶክተር ዳንኤል እንደሚሉት አዎ ህዝብ ላይስማማበት ይችላል። ያልተስማማበት ሁለት ምክንያት አለ። አንደኛ በጦርነት ማግስት አሸናፊ ወገን በራሱ ፍላጎት ያረቀቀው ስለሆነ ነው። እዚህ ላይ ትክክል ነው። አዎ ጥያቄ አለ የሁሉም ዜጋ። ይሄ ህገ መንግስት እኔ ተስማምቼበት ሁሉም ወቅቶበት ያጸደቀው ነው ወይ ሲባል የለም። በጦርነት አሸናፊ ወገን መጥቶ ስልጣን ያዘ። እሱ የሰባሰባቸው ወገኖች አሁንም ያንን ህገ መንግስቱን ያጸደቁ እኮ የፈረሙት ሰዎች ናቸው። አይደለም እንደሚቃወሙ አንድ ምሳሌ ዶክተር ነጋሶ ጊዳዳ ፊርማቸውም ያለው የእሳቸው ነው። አሁን ይህን መንግስትና ህገ መንግስትም ደግሞ የሚሟገቱት እሳቸው ናቸው። እስከዚህ ድረስ መሄድ እንችላለን። ሁለት አሸናፊ ወገን ያጸደቀው ለመሆኑ ደግሞ እዛው ቁጭ ብሏል። በትግላችንና በከፈልነው መስዋዕትነት የተገኘውን ዲሞክራሲ ነው እንጂ የሚለው በህዝብ ፍላጎት አይል። ይህንም አጽድቀን በደንብ አድርገን ፈልፍለን ማውጣት አለብን። እና ይሄ ህገ መንግስት አንደኛ ችግር አለበት። ችግሩ እንዳለ ሆኖ ደግሞ የሰጠውን መብት ማስከበር ይችላል ወይ ሲባል መንግስት ፈቃደኛ አይደለም። ሌላ ሶስተኛ ላነሳ የምችለው ምንድን ነው? ህገ መንግስቱን እሺ እንቶ ላንስማማበት እንችላለን። አንደኛ የፌዴራል ስርዓቱን የመሰረተው በምን ተነስቶ ነው? ለሀረሪ 200,000 ለማይሞላ ህዝብ ክልል የመሆን መብት የሰጠ፣ ለሲዳማ 1,000,000 የሚሆን 2,000,000 ክልል የመሆን መብትን የከለከለ ህገ መንግስት እንዴት አድርጎ ነው ሰው ዜጋው ሊቀበል የሚችለው? እዚያም ላይ ጥያቄ ልናነሳ እንችላለን። ግን ትልቁ ጥያቄ የሚሆነው ምንድን ነው? ይሄን ህገ መንግስት ያረቀቀው አካል ማን ነው ሲባል አይ በህዝብ ብሶት ምክንያት የህዝብን ጭቆናና ግፍ ላስወግድ የመጣው የህዝብ ብሶት የፈጠረኝ ነኝ ያለ ወገን ያረቀቀው ህገ መንግስት እና በዛ ህገ መንግስት መሰረት ስልጣን የያዘው ወገን የህዝብን ብሶት ሳይሆን የሚሰማው ህዝብን እንደገና የደም እንባ አስለቃሽ መሆኑ ነው። ይሄ ነው ትልቁ ነገር ኢትዮጵያ ውስጥ የምናነሳው።
መልካም።
ያ ደግሞ ዶክተር ዳንኤልም አሁን አሜሪካን መንግስት ላይ እንደዛ የሚፈሩ ከሆነ ሂስ መሰንዘር እዚህ ሁነን ስንሰነዝር ደግሞ አንዳንድ ጊዜ አክብሩ። ምክንያቱም ሁላችንም እዚህ ጋር ልናጣው የምንችለውን ነገር እናጣለን። ህገ መንግስት ማከብርበት ምክንያት እኔ ምንድን ነው? ጸድቋል፣ ቢያንስ ሀገሪቱ ትተዳደርበታለች በስርዓቱ እንኳ መንግስትን በህገ መንግስቱ መሰረት እስቲ ማርክ ልስጥ። እንደው በቀላሉ አነጋገር አሉላ፣ በህገ መንግስቱ መሰረት ይሄ መንግስት ማርክ ቢሰጠው 5% አያገኝም። ይቅርታ እንደዚህ አይነት በመናገር
መልካም። ከህገ መንግስታዊ የማንነት ጥያቄ እስከ ህገ መንግስቱ ተጨባጭ የህዝቦች ውክልና ድረስ የሚደርሱ ሌሎች ጥያቄዎች በተከታታይ ይነሳሉ። አሁን ያነሳችኋቸውን ይልቁንም ደግሞ ይበልጡን ህገ መንግስቱን የሚመለከቱ ጥያቄዎች በሌላ ሰፋ ያለ መድረክ ገፍተን እንቀጥላለን። ወደ ወቅታዊ ሁኔታ ልመልሳችሁና እስኪ በተጨባጭ ሊታዩ የሚችሉ ከወቅቱ ችግር እስከ መፍትሄ አማራጮቹ ሊወስዱ የሚችሉ ጭብጦችን በተደጋጋሚ ከሚነሱ ጥያቄዎች የሚመዘዙትን እናንሳ። የምጣኔ ሀብት እኩልነት ወይም የዜጎች እኩል ተጠቃሚ መሆን አገሪቱ በከፍተኛ ቁጥር ከ10% በላይ የተከታታይ የምጣኔ ሀብት እድገት አሳይታለች ይባላል። አወዛጋቢነቱ እንዳለ ሆኖ የዛ ተጠቃሚ ለመሆን ያልቻለ ህዝብ ከእለት ወደ እለት የሚላስ የሚቀመስ ያጡ ዜጎች ጭምር ያሉበት መሆኑ በአንድ በኩል ይነሳል። የፖለቲካ ነጻነት ማጣት፣ የሰብአዊ መብት መገፈፍ፣ ስር የሰደደ ድህነት፣ እነኚህ ጥያቄዎች ቀደም ከሚነሱት የህገ መንግስትም ሆነ የመሬት ባለቤትነትና ይዞታ ጥያቄዎች አሁን ለሚታዩ ቅሬታዎች ከጀርባ ያሉ አቀጣጣዮች እነኚህ አይደሉም ወይ የሚል ጥያቄ የሚያነሱ ወገኖች አሉ። እድሉን ለዶክተር ዳንኤል ልስጥ ተከታዩን።
እሺ፣ አመሰግናለሁ። ወደ ጥያቄው ወደ አነሳው ከመሄድ በፊት አንድ አስተያየት ልሰንዝር። አቶ አበባው ሲናገሩ ምን አሉ? ህዝብ ለመንግስት ተገዢ መሆን አለበት አሉ።
ለህገ መንግስት
ተገዢ መሆን አለበት። ህዝቡ የጻፈው ህገ መንግስት ከሆነ የራሱ ህገ መንግስት ነው ማለት ነው። አሁን አሜሪካን ሀገር ህገ መንግስቱን ነው የሚጠብቀው ህዝቡ፣ ግለሰቦችን አይደለም፣ ወይም ፕሬዚዳንቱን ወይም ሌላውን አይደለም የሚጠብቀው ህገ መንግስቱን ነው። ምክንያቱም ህዝቡ የጻፈው ህገ መንግስት ነው። ሁለተኛ ላሳስብ የምፈልገው ህገ መንግስትን የህዝብ ትግል ውጤት ነው። የተለያዩ ክፍሎች የተለያዩ ጥቅም ያላቸው ክፍሎች ተሰባስበው ተዋግተውም ይሁን ተስማምተውም ይሁን ብዙ ጊዜ በስምምነት አይሆን። ምክንያቱም ሰው ራሱን ስለሚወድ ለራሱ የሚፈልገውን መብት ለሌላው ስለሚነፍግ የግድ የተለያየ ኃይል ተሰብስቦ ነው የሚጽፈው እና የምናጣው ብለው ሲናገሩ ይገባኛል። አገር ሊጠፋ የሚችለው አምባገነኖች እንደ ሊቢያ እንደ ሲሪያ አገር ሲያጠፉ ነው፣ እምቢ ሲሉ ነው። ሰው ተሰብስቦ አሁን የኢትዮጵያ ህዝብ መልካም አጋጣሚ አለው የምለው ለምንድን ነው? ህዝቡ ራሱ አገራችንን እንወዳለን፣ አንድ ህዝብ ነን፣ አንድ አገር ነን፣ አንድ ሰንደቅ ዓላማ ነን፣ የውስጣችንን ችግር ማስወገድ እንችላለን ነው የሚለው እንጂ ይህ ህገ መንግስትማ ቢጠብቀው ኖሮ ይህ ሁሉም ባልመጣ ነው። ወደ ጥያቄው ልሂድ። አቶ አሉላ፣ ብዙ ፖለቲካ የፖለቲከኞች ሙያ ቢሆንም አላማ አለው ፖለቲካ። ስልጣን ለሌለው ስልጣን የሚያገኝበትን መንገድ ለማዘጋጀት ወይም ስልጣን ላይ ያሉ ስልጣናቸው ላይ እንዲቆዩ የሚያደርጉት ስልት ነው። ብዙ ጊዜ ስለ ኢትዮጵያ ልማት ይነገራል። 10% ኢትዮጵያ ያድጋለች፣ ምንድን ነው የቸገራችሁ? በተለይ የምንሰማው እኮ ከተማሩ ከሚባሉት ነው። በነገራችን ላይ እነዚህ አሁን በቅርብ ጊዜ አዲስ አበባ በነበርኩ ጊዜ ሶስት ሀገሮች ኢትዮጵያ፣ ደቡብ ኮሪያ፣ ታይዋን፣ ሶስቱን ሀገሮች በፈረንጅ አቆጣጠር ነው የምናገረው፣ በ1960 የዛሬ 50 ዓመት የገቢ መጠናቸው ተመሳሳይ ነው ሶስቱ ሀገሮች። ከ50 ዓመት በኋላ ሁለቱ ሀገሮች ገቢያቸው የትና የት መንጥቋል። ለምሳሌ ታይዋን የአሜሪካንን የነፍስ ወከፍ ገቢ 80% ነው የሚያሳየው። የኢትዮጵያ 0.87 ነው። የዛሬ 50 ዓመት የኢትዮጵያ 1.3 ነበረ። ደቡብ ኮሪያ 67% የአሜሪካን የነፍስ ወከፍ ገቢ ነው። ለምንድን ነው ነው? እነዚህ ሁለት ሀገሮች ቶሎ ብለው መሬት ሰጡ ለድሃው ለገበሬው። አሜሪካኖች ይገፋፏቸው ነው ከፍለዋል። 87% አሜሪካኖች ነው የከፈሉት። ምክንያቱም በዛን ጊዜ ኮሚኒስቶች ተጽዕኖ ነበራቸው ኮሚኒስትን ለመቋቋም። ኢትዮጵያ በ1960ዎቹ የኮሚኒስት ችግር አልነበራቸው። የመሬት ይዞታ ተዘነጋ። በጠቅላላው ምንም አልተደረገም። ጭራሽ ምንም አያስፈልግም፣ መሬት ከምናከፋፍል ህይወታችን እያለን አናደርገውም እያለ የሚፎክር መንግስት ነው። እና አገሪቷ አድጋለች የሚባለው ትክክል አይደለም። እና በዚህ ጊዜያችንን ነው የምናጠፋው። የሚፈልጉትም ይሄንኑ ነው። እነ መንግስትም የውጭ ደጋፊዎቻቸው ለምንድን ነው ስለ መሬት የማይናገሩት? እኛ ራሳችን እዚህ አሁን መሬት ላይ አላተኮርንም። አንድ ነገር ልንገር፣ ጊዜ ሰጠኝ ከሆነ
እሺ።
ደቡብ ወደ ሲዳሞ ክፍለ ሀገር ታች ቢላ ድረስ ነው ሄዱ ሁሉ ይሄዳለሁ። ገጠሩና ከተማው የሚገናኙበት ኢኮኖሚ የለም። ከተማ ውስጥ የምታየው ድንጋይ ነው፣ የቤት ስራ ፎቅ፣ አንድ ሁለት ፎቅ ይደረጋል። ካፒታል ይዘህ ገብተህ ገጠር ውስጥ ማረስ አትችልም። መሬት ተከልክሏል። መግዛት አትችልም። መመራት አትችልም። ለምን? የሽዳገር ሰው አይደለም ትባላለህ። አንድ እንቁላል 3 ብር ነው። እሺ፣ አንድ ነጋዴ ወይም አንድ ገበሬ አሁን ዶሮ ገዝቼ አረባለሁ ቢል መሬት ያስፈልገዋል። መሬት የለውም። ወጣቱ ከተማ ውስጥ ዝም ብሎ ይቀመጣል። መንግስት ኢንዱስትሪ እናስፋፋለን ብሎ ኢንዱስትሪያል ፓርክ እያለ ቤት ይሰራል። እንዴት አድርገህ ነው ኢንዱስትሪ የምታስፋፋው? እርሻ ካላለማ ከየት ነው የሚመጣው ጥሬ ሀብት? ችሎታ የለም አገሪቱ ውስጥ። ችሎታ ሊኖር የሚችለው ሁሉም ሰው ተባብሮ ሲሰራ ነው። ይሄ ነው ኢትዮጵያ ውስጥ ሌላ አንድ ማስታወቂያ ልስጥ። ሽሮ እኔ በጣም ወዳለሁ። ሽሮ ወጥ ካፌዎች ሽሮ ይሸጣሉ። ባንክ ሽሮ ወጥ 60 ብር ነው። ሁለት ወረቀት የምትሃል እንጀራ ከሁለት ጭልፋ ወጥ ጋር ሽሮ ወጥ 60 ብር ነው። ማን ነው ልክ የሚከፍል? ማን ነው የሚችለው? ይሄን ኢትዮጵያ በኢኮኖሚ አድጋለች ማለት ትክክል አይደለም። ሶስተኛ መጨረሻ ልንገርህ፣ መጨረሻ እድገት እንዴት ነው የሚለካው? እድገት ሲለካ በገበያ ዋጋ ነው የሚለካው። አንድ ዳቦ 10 ብር ከተሸጠ እንበል፣ ሁለት ዳቦ 20 ብር ማለት ነው አይደለም? ስለዚህ ምን ትላለህ? ኦ 20 ብር አመረትን ነው የምትለው። የዳቦ ዋጋ 5 ብር ከሆነስ 10 ብር ነው አይደለም? ስለዚህ 10 ብር ነው የሚበልጠው ከሀያው ብር። ሀያው ብር ምንድን ነው የሚያሳየው? የዋጋ ንረት ነው። ይሄ ነው ኢትዮጵያ እድገት የሚባለው ባጭሩ።
መልካም። የምጣኔ ሀብት እድገት ተገኝቷል የሚባለው ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል ዶክተር ዳንኤል። አቶ አበባው የእርስዎ ነው እድሉ። መፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን? ምናልባት አቀጣጣዮቹ እነሱ ይሆን ወይ የሚለውን ጥያቄ ለመመልከት ነው። ገዢው ራሱ የሚያም ነው ቀደም ብለው እርስዎ የጠቀሱት የመልካም አስተዳደር እጦት አለ። የምጣኔ ሀብት ተጠቃሚነት ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ። የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው
አሁን ወደ ልቡ መጣን። ወደ ርዕሰ ጉዳያችን ቅድም ያነሳቸው አሉ። አንደኛ የምጣኔ ሀብት፣ ሁለተኛ የእኩልነት፣ ሶስተኛ ድህነት። እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ፣ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጥቷል ወይ ሲባል አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ የሆነ ወይም ትግርኛ ቋንቋ ተናጋሪ ነው። ይሄ እውነት ነው፣ እንክደውም አንችለው። መሬትስ እኩል ይሰጣል ወይ? ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን እንውሰድ እስኪ። እነዛ እንኳ ለእነማን ነው የሚሰጡት ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት። በንጉሠ ነገሥቱ ጊዜም ቢሆን ማዳላት የተለመደ ነው። በደርግ ጊዜ ነው ትልቅ ለውጥ የታየው። ቢያንስ አንተ እንዲህ አይነት ብሔር አለህ፣ እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ ይሄን አይባልም ነበረ። አሁን ግን ከ1983 ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክተኛ ነህ የሚባለው ነበረ። አሁን ይሄ የተሄድ ሰበታ ምንሂድ፣ አዲስ አበባ ዙሪያ ሱሉልታ ምንሂድ፣ ሰንዳፋ ምንሂድ የምናውቀው ሀቅ ስለሆነ ነው። ያ ብሶት ፈጠረ፣ ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎች የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ኦጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበትና ንብረት ማፍራት የሚችልበት መሬት ማያ የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድብድለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካው ስሽ ይሁን ጋዜጠኞችን ማሰር፣ የፖለቲካ ቃሴ የሚያደርጉ የፓርቲ አባላትን ማሰር፣ በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ ሀገር ከሆነ እንዴት ብዬ ነው ቁጭ ምለው ነው። ይሄ ነው የኢትዮጵያ ህዝብ ብሶት። ሶስተኛው ድህነት ነው። ድህነትን መንግስት እዘምትበታለሁ ይላል። ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው። ድህነት ላይ ቢዘምት ኖሮ ይሄን ያክል የህዝብ ብሶት ባልመጣ ነበር።
ድህነት የተባባሰው እንዴት ይሆን? በመጪው ውይይት ዝርዝሩን እንቀጥላለን። አድማጮች፣ እንግዶቻችን እናመሰግናለን። አሁን የማጠቃለያ ወሬዎችን ባጫጭሩ። የወልቃይት ጠገዴ የአማራ ማንነት ጥያቄ ኮሚቴ አባል የሆኑት ኮሎኔል ደመቀ ዘውዴን ፖሊስ ለዛሬው ቀጠሮ ሳያቀርብ ቀረ። በሌላ በኩል ደግሞ በጎንደርና በወልቃይት የተለያዩ አካባቢዎች ውስጥ ከፍተኛ የታጠቀ ኃይል እንቅስቃሴ የታየ መሆኑን የከተማይቱና የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጠዋል። የአማራ ብሔራዊ ክልል መንግስት ቃል አቀባይ አቶ ንጉሴ ጥላሁን በሰጡን ማብራሪያ የፍርድ ቤቶችን የየዕለት ጉዳዮች የሚያውቁት ራሳቸው መሆናቸውና መንግስት ጣልቃ እንደማይገባ ማምሻውን ገልጠዋል። ዝርዝር ዘገባውን ከድረገጻችን ታገኛላችሁ። ማንም ሰው ሀሳቡን በሰላማዊ መንገድ በመግለጹ ሳቢያ መሞት የለበትም ሲሉ በኢትዮጵያ የዩናይት ስቴትስ የተራድኦ ድርጅት ዲሬክተር ሌዚዝ ሪድ አስታወቁ። አድማጮች፣ ለምሽቱ የያዝነውን በዚሁ አበቃን። ነገ ከምሽቱ ሰዓት ላይ እንገናኝ። ያስተናገድናችሁ
ቆንጂት ታዬና
አሉላ ከበደ ነን። የትግርኛ ስርጭት ይቀጥላል።
በእኛ በኩል በሰላም ደሩ።